the voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ከዋሽንግተን ዲሲ ባጭር ሞገድ በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ ስርጭት ጀመረ።
እሁድ ጥቅምት 19 2010 አመተ ምህረት
እስካሁን ድረስ ያገራችንንም የፖለቲካ ሁኔታ እንዳይረጋጋ ያደረገው አንዱ ይሄ መጠራጠር አለ፣ መተማመን፣ ዛሬ አንድ ላይ ቆሞ ነገ መፈረካከስ፣ ይሄን መሳሰሉ ሁኔታዎች በተለይ ባለፉት 25-30 አመታት በተደጋጋሚ ደርሰዋል።
የአፍሪካ ህብረትና የምስራቅ አፍሪካ ሀገሮች የጋራ ልማት ባለስልጣን ኢጋድ በቅርቡ ካርቱም ላይ ተሰብስቦ በአካባቢው ጸጥታና ደህንነት ጉዳይ ላይ ተወያይቶ ነበር። ከተጋባዥ ተሳታፊዎች መካከል የነበሩትን የኦሮሞ ዴሞክራሲያዊ ግንባር መሪዎች አቶ ዶክተር ዲማ ነጎን አነጋግረናል።
ጋዜጠኛ ተመስገን ደሳለኝ በቅርቡ ከእስር ተፈቷል።
እኔ የታሰርኩት ጓይ ብቻ አይደለም፣ ጓይም ቃሊቲም ምንጭም ይዘያለሁ። እኔ ቃሊቲም አንጎር ካለውን የእስር ቤትን ባህሪ የአስተዳደር ሁኔታ የተባይነት እስር ቤት ያለውን ሁኔታ ለመረዳት አንጎር ተለች በላይ ነው። ከስቀን እዚያ የቆየ ሁሉም ነገር ይዘግዋል። ምክንያቱም እስር ቤት ውስጥ የሚፈጸመው የኔን ስጥታት በድብቅ አይደለም፣ በግላጭ ነው። ሶስቱም እስር ቤቶች ፍጹም ፍጹም የሰቆቃ ቦታዎች ናቸው እና አብዛኛው ሰኛን የሚያመው እነዚህ ማሰቃያ ቦታዎች ማረሚያ ቤት የሚጠሩበት ሁኔታ ነው።
ይዘነዋል። ጤና ይስጥልን፣ እንደምናመሻችሁ የተከበራችሁ አድማጮች። የምሽቱን ዝግጅት ይዘን አብረናችሁ የምናመሸው ጽዮን ግርማና
ሰሎሞን አባተ ነን። ጤና ይስጥልን ክቡራትና ክቡራን፣ እንደምናመሻችሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
ጤና ይስጥልን እንደምናመሻችሁ። ዜናውን የማሰማው አዲሱ አበበ ነኝ። የሶማሊያ ፖሊስ አዛዥና የደህንነት ሹም ተባረሩ። ባለስልጣናቱ ከስራ የተባረሩት አልሻባብ ሞቃዲሾ ውስጥ የሚገኝ አንድ ሆቴል በመውረር ጥቃት ካካሄደ በኋላ መሆኑም ታውቋል። የመንግስት ባለስልጣናት እንዳስታወቁት በሞቃዲሾ የናሳ ሀብሎ 2 ሆቴል ላይ በደረሰው ፍንዳታ 25 ሰዎች ሞተው ሌሎች ከ24 የማንሱ ቆስለዋል። ፖሊስ በሰጠው መግለጫ ከአጥቂዎቹ መካከል 2ቱን ይዞ ሌሎች 2 ገድሏል። ለጥቃቱ ግን የአልሻባብ አማጺ ቡድን ኃላፊነት እንደወሰደ አመልክቷል። በዚህ ጥቃት መካከል ነው እንግዲህ የሶማሊያ ዋና ፖሊስ አዛዥና የደህንነት ሹሙ ከስራ የተባረሩት። የስራ መባረራቸውን መግለጫ ይፋ ያደረጉት ደግሞ የማስታወቂያ ሚኒስትሩ አብዲ ራህማን ኦማር ኦስማን ናቸው። ገዢው የላይቤሪያ ፓርቲ ያለፈውን ጥቅምት 10 የመጀመሪያ ዙር ፕሬዝዳንታዊ ምርጫ ፕሬዝዳንቷን ኤለን ጆንሰን ሰርሊፍን በአግባብ ያልሆነ ግንኙነት ፈጠሩ በሚል ከሷቸዋል። ፕሬዝዳንቷ ድምጽ ከመሰጠቱ አስቀድሞ ከምርጫ ኃላፊዎች ጋር ከአግባብ ውጪ በግል በመገናኘታቸው ነው ፓርቲው የከሰሰው። ዩኒቲ ፓርቲ ገዢው ማለት ነው፣ ከሌሎች 2 ፓርቲዎች ጋር በመሆን ይፋ ባደረገው መግለጫ ምርጫው በልዩ ዘዴ እንደተጭበረበረና ፕሬዝዳንት ሰርሊፍም ከባለስልጣናቱ ጋር በግል መገናኘታቸው በምንም ሁኔታ ሊያስተባብሩት የማይችሉት ተንኮል አዘል ስህተት ነው ብሏል። ይህም ሆኖ ፓርቲዎቹ ምንም እንኳ የፍርድ ቤቱን ውሳኔ ቢጠብቁም እንደ አውሮፓ አቆጣጠር ለመጪው ህዳር 7 ቀን በተቀጠረው ድጋሜ ፕሬዝዳንታዊ ምርጫ እንደሚወዳደሩ ቃል ሰጥተዋል። የታይዋኗ ፕሬዝዳንት ትናንት ቅዳሜ ወደ ዩናይትድ ስቴትስ ግዛት ጉዞ ጀምረዋል። ቻይና ጉብኝቱን አልወደደችውም። ፕሬዝዳንቷ ሳይ ኢንግዌን በአንድ ሳምንት ቆይታቸው በሆኖሉሉ እና በዩናይትድ ስቴትሷ ጉዋም ክልል አልፈው 3 የፓሲፊክ ደሴት ሸሪኮችን ማለትም የቱቫሉ፣ የሶሎሞንና የማርሻል ደሴቶችን ይጎበኛሉ። በዲሞክራቷና በራስ ገዟ ታይዋን ላይ የበላይነት አለኝ የምትለው ቻይና ፕሬዝዳንት ታይም ከቻይና ኦፊሴላዊ ነጻነት እንደሚሹ ታምናለች። የታይዋኗ ፕሬዝዳንት ዩናይትድ ስቴትስ ክልል እንዲገቡ ዋሽንግተን መፍቀድ የለባትም ሲሉ የተደመጡት የቻይና ውጭ ጉዳይ ሚኒስቴር ቃል አቀባይ ጌንግ ሾንግ ለታይዋን የነጻነት ታጋዮች የተሳሳተ ትርጉም ይሰጣል ሲሉም ምክንያታቸውን አስቀምጠዋል። የዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር ባለፈው ሳምንት በሰጠው ቃል የታይዋኗ ፕሬዝዳንት በዩናይትድ ስቴትስ በኩል ማለፍ የግል ጉዳይ እንጂ ኦፊሴላዊ ጉብኝት አይደለም ማለቱ አይዘነጋም። ኩባ የሚገኙ ዲፕሎማቶች በሆነ ነገር ተመርዘዋል ስትል ዩናይትድ ስቴትስ ያቀረበችው ክስ በሁለቱ አገሮች መካከል የተጀመረውን የጋራ ግንኙነት ለመበረዝ የታቀደ የፖለቲካ አሻጥር ነው ሲሉ የኩባ ውጭ ጉዳይ ሚኒስትር ዩናይትድ ስቴትስ ውስጥ ለሚገኙ ዜጎቻቸው አስታወቁ። ውጭ ጉዳይ ሚኒስትሩ ብሩኖ ሮድሪጎዝ ትናንት ቅዳሜ እዚህ ዋሽንግተን ውስጥ ሲናገሩ የተባለው ለህመም የሚሰጥ ወይም የተመረዘ የተባለው ፈጽሞ ሙሉ በሙሉ ስህተት ነው። ለነገሩ ዩናይትድ ስቴትስ በዚህ ጉዳይ ኩባን ሙሉ ለሙሉ አልወነጀለችም። ነገር ግን ፕሬዚዳንት ዶናልድ ትራምፕ ባለፈው ሳምንት ሲናገሩ ሃቫና ኃላፊነት አለባት ብለዋል። ሰሜናዊ አፍጋኒስታን ውስጥ ዛሬ ማለዳ የደረሰ የታሊባን ጥቃት ከ13 የማያንሱ የመንግስት ኃይሎች ገድሏል። ባለስልጣናት እንዳስታወቁት በከፍተኛ ሁኔታ የታጠቁ አማጽያን ኩንዱዝ ክፍለ ሀገር በሚገኘው የካን አባድ ወረዳ ፖሊስ ጣቢያ ላይ ብርቱ ጥቃት አካሂደዋል። የወረዳዋ ፖሊስ ሹም ሃያቱላ አሚሪ የጥቃቱን መካሄድ ለቪኦኤ በሰጡት ቃል አረጋግጠው ጥበቃ ላይ 14 ፖሊሶች እንደነበሩና አንዱ ግን ከሞት እንደተረፈ ተናግረዋል። አዲሱ አበበ ነኝ። ዜናው አበቃ።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ሄርትዝ በ25 ሜትር ባንድ በ12110 እና በ12140 ኪሎ ሄርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ ጥቅምት 19/2010 ዓመተ ምህረት ምሽት ፕሮግራም ነው።
ከታዳጊው የ14 ዓመት ዕድሜ የሙዚቃ ሊቅ ምህረት መላኩ ጋር እናስተዋውቆታለን።
እኔ እንዳየሁት በጣም ብዙ ወደ ታላቅ ደረጃ የደረሱት ሰዎች አንድ የሙዚቃ መሳሪያ አላቸው እና ሙዚቃ መማር በጣም ጥሩ ነገር ነው። ለአይምሮ ሰላም ይሰጣል፣ በጣም ብዙ ነገር ያመጣል።
አብራችሁን ቆዩ። አሁን ወደ መጀመሪያው ዝግጅታችን እናልፋለን። የካርቱም የአፍሪካ ህብረትና የኢጋድ ስብሰባና የአካባቢው ጸጥታ።
የአፍሪካ ህብረት ከየምስራቅ አፍሪካ ሀገሮች የጋራ ልማት ባለስልጣን ኢጋድ በመተባበር በቅርቡ ካርቱም ላይ ተሰብስቦ በአካባቢው ጸጥታና ደህንነት ጉዳይ ላይ ተወያይቶ ነበር። ለጉባኤው ከተጋበዙት እንግዶች መካከል ከነበሩት የኦሮሞ ዲሞክራሲያዊ ግንባር መሪዎች ዶክተር ዲማ ነጎ ጋር ተወያይተናል። ሰለሞን አባተ ነው ያነጋገራቸው። ወደ ውይይቱ።
ዶክተር ዲማ ነጎ ጤና ይስጥልኝ፣ እንደምን አመሹ?
ጤና ይስጥልኝ፣ እንደምን አመሸ?
እግዚአብሔር ይመስገን። እስቲ ወደ ውይይታችን ከመግባታችን በፊት እንደው ራስዎን ትንሽ ከአድማጭ ጋር ለማስተዋወቅ ያህል አሁን ያሉበትን ኃላፊነት ይንገሩኝ። ምን እየሰሩ ነው? በግልም ቢሆን በድርጅቶም ቢሆን።
በግል እንደ ኮንሳልታንት ሆኜ በተለይ ጎቨርናንስ፣ ኢንተርናሽናል ፖለቲካል ኢኮኖሚ በመሳሰሉት ጉዳዮች ላይ
ማለት የአስተዳደር የዓለም አቀፍ ፖለቲካዊ ምጣኔ ሀብት አማካሪ ኖት ማለት ነው?
አዎ፣ ለአንዳንድ ድርጅቶች ጽሁፍን የመሳሰሉትን እሰራለሁ። በሌላ በኩል ደግሞ በፖለቲካው ዓለም በኢትዮጵያ ተቃዋሚ ኃይሎች እንቅስቃሴ ውስጥ ተሳታፊ ነኝ። የኦሮሞ ዲሞክራሲያዊ ግንባር ምክትል ሊቀመንበር ነኝ። አዲስ የተቋቋመው ጥምረት የኢትዮጵያ ሀገራዊ ንቅናቄ የስራ አስፈጻሚ ኮሚቴ ሊቀመንበር ነኝ።
የት ነው ለመሆኑ የሚኖሩት?
የምኖረው አውሮፓ ነው፣ ጀርመን ሀገር ነው የምኖረው።
አሁን የት ነው ያሉት?
አሁን እዚህ ዋሽንግተን ዲሲ አካባቢ ነኝ ለስራ ጉዳይ መጥቼ።
የፓርቲ ስራ ነው ወይስ የግል ስራ ነው?
ለድርጅቱ ስራ ነው። የኢትዮጵያ ሀገራዊ ንቅናቄ የተወካዮቹ ምክር ቤት ስብሰባ ነበረው። ድርጅቱ ከተቋቋመ አንድ ዓመት ወዲህ የመጀመሪያው ስብሰባ ነበር። የአራቱም ጥምረት አባላት ድርጅቶች ወኪሎች የተገኙበት ለዛ ስብሰባ ነበረ የመጣሁት።
እንዴት ነው ስብሰባችሁ?
ስብሰባችን ጥሩ ነበረ። በጣም ከምንፈልገው በላይ በአጥጋቢ ሁኔታ ተሳክቷል። እንግዲህ ወደፊት የምንሰራቸው ጉዳዮች ላይም አንዳንድ መፈጸም ያለባቸው ተግባራት በሚሉ ተወያይተን ፕላን ያደረግናቸው እንግዲህ ያስቀመጥናቸው አሉ።
ዶክተር ዲማ የተሳካ ነበረ ሲሉ ስብሰባችሁ በምንድን ነው ስኬታችሁን የለካችሁት? ምን ማለት ሆኖ
እንግዲህ ስኬታችን የሚለካው አንዱ እስካሁን የተጓዝናባቸውን ጎዳናዎች በአንድ አመት ውስጥ ምን እንዳጠናቀቅን ምን እንደሰራን መሰረታዊ የሆኑ ነገሮች ነው ስንሰራ የነበረው። አጥጋቢ የሆኑንና ሪፖርት አዳምጧል ጉባኤው። ያን ሪፖርት ተቀብሎ አልፏል። በሁለተኛ ደረጃ ደግሞ በልዩ ልዩ የኢትዮጵያ ጉዳዮች የሀገሪቱ ችግሮች ላይ ብዙ ውይይት አድርገናል። ሶስት ቀን ሙሉ ስብሰባ ላይ ነበርን። በእነዚህ ቀናት ውስጥ በእነዚህ ጉዳዮች ላይ ብዙ መግባባት ላይ አብዛኛዎቻችን ተመሳሳይ የሆነ አቋም እንዳለን ተረድተናል። በተለይም ደግሞ ወደፊት አሁን በኢትዮጵያ ከፍተኛ የሆነ የፖለቲካ ቀውስ ያለበት ሁኔታ ላይ ነን። ይህ ቀውስ ወደ አዲስ ስርዓት መምራት አለበት እና ይህ አዲስ ስርዓት ምን ይሆናል? እንዴት ነው ወደዛ የምንሸጋገረው? ምንድን ተግባራት ናቸው መከናወን ያለባቸው? ምን አይነት ተቋማት ናቸው መደራጀት ያለባቸው? ይህን በሚመሳሰሉ ጉዳዮች ላይ ሁሉ ውይይት አድርገናል። ተመሳሳይ አቋም ይዘናል ማለት ነው።
ዶክተር ዲማ መቼም እርሶ በፖለቲካው ዓለምም እንደ ምሁርም የረጅም ጊዜና የጠለቀ ልምድ ያሉት ሰው ነዎት። የመንግስት ካቢኔ አባል እስከ መሆን ድረስ የሰሩ ሰው ነዎት ጀምሮ እና በአጠቃላይ አሁን ያለውን ሁኔታ ሲገመግሙት ከስብሰባችሁም ሆነ ካለፈው ዓመት ጉዟችሁ አንድ ማንሳት የምፈልገው ጥያቄ አለ። በተለይ በተቃዋሚዎች በኩል የሚታየው ያዝለቀቅ የማድረግ ፖለቲካ፣ ሙሉ ትኩረት ያለመስጠት፣ የመገናኘት የመበታተን፣ የመላላት የመጥበቅ፣ የመናናቅ እንደገና የመሰባሰብ እንዲህ አይነት አዝማሚያዎች ናቸው ለረጅም ጊዜ ሲስተዋሉ የቆዩትና በእርሶ በኦሮሞ ዲሞክራሲያዊ ግንባርም ይሁን በጥምረታችሁ በኢትዮጵያ ሀገራዊ ንቅናቄ እነዚህን ሁኔታዎች እንዴት ነው የሚያዩዋችሁ? የጽናት ደረጃችሁ፣ የግንኙነት የመጣበቅ ደረጃችሁ፣ የቁርጠኝነት ደረጃችሁ እስከምን ድረስ ይመስሎታል? እንደምሁርም እንደ በሳሌ ፖለቲካ ሰውን ሲያዩት።
አዎ፣ በጣም ጥሩ ጥያቄ ነው። ዋናው እንደውም የኢትዮጵያ ችግር ከዚህ የሚመነጭ ነው። ዛሬ ደግሞ በተቃዋሚው አካባቢ ብቻ ሳይሆን ስልጣን ላይ ባለው ፓርቲም ውስጥ ብዙ ችግሮች አሉ እና እስካሁን ድረስ የሀገራችንንም የፖለቲካ ሁኔታ እንዳይረጋጋ ያደረገው አንዱ ይሄ መጠራጠር፣ አለመተማመን፣ ዛሬ አንድ ላይ ቆሞ ነገ መፈረካከስ፣ ይህን የመሳሰሉ ሁኔታዎች በተለይ ባለፉት 25-30 ዓመታት በተደጋጋሚ ደርሰዋል። እንግዲህ ይህንን የኢትዮጵያን ሀገራዊ ንቅናቄ ስናቋቁም ከዚህ ሁሉ ልምድ ምንድን ነው የምንማረው በሚለው ላይ ብዙ ምክክር አድርገናል እና እነዚህ አራቱ ድርጅቶች ለረጅም ጊዜ በመሀላቸው ውይይት አድርገው ነው እዚህ ደረጃ ላይ የደረሱት። ትልቁ የሚያስፈልገው አንዱ ትዕግስት ያስፈልጋል፣ ሁለተኛው ደግሞ መቻቻል ያስፈልጋል። መቻቻልን መልመድ አለብን ነው የምንለው እኛ በበኩላችን። የተለያየ ፖለቲካ አቋም ሊኖረን ይችላል፣ ከተለያየ ማህበረሰብ ልንመጣ እንችላለን። ኢትዮጵያ የብዙ ሃይማኖት፣ የብዙ ማህበረሰቦች፣ የብዙ ቋንቋዎች ሀገር እንደመሆኗ መጠን እንዲያውም ከሌሎች ከአካባቢው ሀገሮች ጋር ስናነጻጽረው ይሄ በመሆኑ ህዝቡ በጣም ተቻችሎ ተግባብቶ የሚኖርበት ሀገር ናት እና ይሄ የኢትዮጵያን ታላቅነት የሚመሰክረው አንዱ እንደዛ ልዩነትም ቢኖር ህዝቡ ተቻችሎ ነው አብረው የሚኖረው እና ከዚህ መልመድ አለብን ማለት ነው። የፖለቲካ ድርጅቶችም ከዚህ ብዙ ነገር የሚማሩት መኖር አለበት። ልዩነት ሊኖር ይችላል፣ የፖለቲካ ልዩነትም ግን የግድ እኔ በማምንበት ማመን የለበትም። ሁሉ የሚያስማሙን ነገሮች መሰረታዊ የሆኑ የሀገሪቱ ጉዳዮች ላይ ነው። አሁን ለምሳሌ የኢትዮጵያ ሀገራዊ ንቅናቄ ሲመሰረት በሁለት ቁልፍ በሆኑ ዋና ዋና ነገሮች ነው የተስማማ ነው። አንዱ የሀገር አንድነት፣ ኢትዮጵያ አንድ ሀገር ናት። በዛ ላይ ሁሉ በዛ ስር ለመሰባሰብ ይችላል። ሁለተኛ ደግሞ ወደፊት የሚቋቋመው የኢትዮጵያ መንግስት፣ ከአሁን በኋላ የሚቋቋመው የኢትዮጵያ መንግስት በህዝብ ስልጣን፣ በህዝብ ምርጫ ላይ የተመሰረተ ህጋዊ ስርዓትን መሰረቱ ያደረገ ስርዓት መሆን አለበት። የመንግስት ስልጣን በህዝብ ምርጫ ነው የሚተከለው፣ የሚነቀለውም በህዝብ መሆኑን ማረጋገጥ አለብን ከሚለው እነዚህ መሰረታዊ ጉዳዮች ላይ እንስማማለን። ሌሎች ደግሞ ልዩነቶች ሊኖሩ ይችላሉ። እነዛ ልዩነቶች በጊዜ የተዋየንበት ልዩነቶቻችን እያጠበብን እንሄዳለን ብለን ነው የተስማማ ነው። እንግዲህ በእነዚህ ዋና ዋና ጉዳዮች ላይ የተቀሩትን የፖለቲካ ኃይሎች ሊስማሙ ይችላሉ። አሁን እንዲያውም ጥረታችን ከዚህ ከጉባኤያችን በኋላ የደረስንበት አንድ የጥምረቱን ማጠናከር፣ ሁለተኛ ደግሞ ሌሎች ከኛ ውጭ ያሉትን ኃይሎችንም መጨመር የሚል ነው። የኢትዮጵያ ሀገራዊ ንቅናቄ ሁሉንም የኢትዮጵያ ተቋሚ ኃይሎች ይወክላል ብለን አናስብም። ስለዚህ ግን በተቻለ መጠን ዋናው የሀገሪቱ የተቋሚ የፖለቲካ ኃይሎች ድምጽ ሆኖ እንዲወጣ ሌሎችንም እየጨመርን ጠንካራ የሆነ ህብረት ለመፍጠር ቆርጠን ተነስተናል።
ለመሆኑ የኢትዮጵያ ገዢ ፓርቲና ገዢ ፓርቲ ስል ኢህአዴግን በአጠቃላይ ማለቴ ነው፣ በውስጡም ያሉት አባል ድርጅቶቹ የሚያከብሯችሁ ይመስላችኋል? ጆሮ የሚሰጡ ይመስላችኋል? እናንተ ለምታነሷቸው ሐሳቦች ቦታ የሚሰጡ ይመስላችኋል?
እንግዲህ ይሄ ትግል ነው። እንደምናስበው በትግል በተለይ አሁን በሀገራችን ከፍተኛ የህዝብ ትግል ላለፉት 3 አመታት በኦሮሚያ ውስጥ የተቀጣጠለው ትግል ሀገሪቱን አብዛኛውን የሀገሪቱን ክፍል እያሳተፈ የመጣበት ሁኔታ ነው። በሁለተኛ ደረጃ ደግሞ በገዢው ፓርቲ ውስጥ ራሱ ልዩ ልዩ ቅራኔዎችን የፈጠረበት ሁኔታ ይታያል ማለት ነው። እና እንደምንገምተው ከሆነ እኛ ኃላፊነት በተሞላበት ሁኔታ ነው የሀገራችንን ሁኔታ የምናየው። ከዚህ በመነሳት በስልጣን ላይ ያሉ ልዩ ልዩ የፓርቲው አካላትም የምናቀርባቸውን ሀሳቦች በጥሩ መንፈስ ያውታል ብለን ነው ተስፋ የምናደርገው። አንዳንድ ኃይሎች አሉ በጉልበት ብቻ የሚመኩ እና አሁንም በሀገራችን የምናየው ሁኔታ ይሄ ነው። በጉልበት ብቻ ስልጣን ላይ ለመቆየት የሚፈልጉ ኃይሎች አሉ። ይሄ ግን የማይቻል መሆኑን የህዝቡም ትግል አስመስክሯል። ስለዚህ ቢያንስ ይሄን ሁኔታ እንዲረዱና ተረድተው ወደ ድርድር እንዲሄዱ ከውስጥም ከውጭም ከወዳጆቻቸውም ከውጭ መንግስታት ማለት ነው ግፊት እንዲደረግባቸው የተቻለንን ያህል እያደረግን ነው። ሁለተኛ አንዱ የገዢው ፓርቲ ችግር ምንድን ነው? የዲሞክራሲ ስርዓት በሀገሪቱ ሁሉ አለመኖሩ ብቻ ሳይሆን በፓርቲውም ውስጥ በድርጅቱም ውስጥ ዲሞክራሲያዊ አሰራር የለም። በመሀላቸው ቁጭ ብለው ሊወያዩ ሀሳብ ሊለዋወጡ ሀሳብ ሊጋጭ የሚችልበት እና ስምምነት ላይ ሊደርሱ የሚችሉበት ሁኔታ የለም በፓርቲ ውስጥ። ፓርቲው ኢ ዲሞክራሲያዊ በመሆኑ ይሄ ነው የሚያጋጫቸው። እነሱ መካከል ልዩነት እየተፈጠረ ወደ ግጭትም ሊያመራ የሚችል ሁኔታ እያየን ነው ያለ ነው። እና ከነበረው ተጽዕኖ ከጉልበት ተጽዕኖ ከወታደራዊና ደህንነት ተጽዕኖ ለመላቀቅ እየተፍጨረጨሩ ያሉ የህዝቡ ችግር የሚሰማቸው ሰዎችም ከገዢው ፓርቲ እየተፈጠሩ ይሄ እንግዲህ የህዝቡ ትግል የወለደው ነው። በማንኛውም እንደዚህ አይነት አምባገነን ስርዓት ውስጥ የህዝብ ትግል እየጠነከረ ሲሄድ ከዛ ከስርዓቱ እየከዱ ወደ ህዝቡ ትግል የሚጨመሩ ኃይሎች እየበዙ ነው የሚሄዱት። ይሄ እንግዲህ እያየን ያለነው ሁኔታ ነው ማለት ነው።
ሰለሞን ጥሩ ውይይት ነበር ያደረከው። ይቀጥላል ይሄ ውይይት አይደል?
ይቀጥላል ሲሆን
እስቲ አሁን ደግሞ ወደ ተከታዩ ሌላ ውይይታችን እንለፍ። በቅርቡ ከእስር የተፈታው ጋዜጠኛ ተመስገን ደሳለኝ ጋር ቆይታ አድርገናል።
የሶስት አመት የእስራት ጊዜውን ጨርሶ ሰሞኑን የተፈታው የፍትህ ጋዜጣ የአዲስ ታይምስና የፋክት መጽሔት ባለቤትና አዘጋጅ ጋዜጠኛ ተመስገን ደሳለኝ እስር ቤት ውስጥ ስለነበረው ቆይታ ከጽዮን ግርማ ጋር ውይይት አድርጓል። ወደ ውይይቱ እንለፍ።
ተመስገን ደሳለኝ 4 ኪሎ ነው ተወልዶ ያደገው። በአዲስ አበባ ዩኒቨርሲቲ ንግድ ስራ ኮሌጅ አካውንቲንግ ተምሮ የሂሳብ ባለሙያ ነበር። ቀጠለና ደግሞ ታሪክ አጠና። በምርጫ 97 ወቅት የፖለቲካ ተሳትፎ ነበረው። ከዛም ወደ ጽሑፍ ገባ። የእስር ቆይታውን ከማካፈሉ በፊት እስቲ ጋዜጣ የጀመርክበትን ሁኔታ አስታውሰን አልኩት።
እኔ ወደ ጋዜጠኝነት የገባሁትን በ1997 ብሔራዊ ምርጫን ተከትሎ ኢትዮጵያ ውስጥ ምንም አይነት ሚዲያዎች አልነበሩም። የነበሩትን ፈራተባ እንቅስቃሴ ላይ ስለነበሩ እኔ 2 ኃላፊነቶችን መወጣት አለብኝ እያሰብኩ፣ የመጀመሪያው ኃላፊነት ምርጫውን ተከትሎ መንግስት ወስዶ እመቃ ከባድ ፍርሃት አሳድሮ ስለነበረ ያንን ብሔራዊ ስርዓት መስገብግን ምን ልበረው ሁለተኛው አላማው ደግሞ አይጣነ ሽፎ ሁለት ነገር ማድረግ ይችላል ከዚህ መንቀስና መረጃ ማድረስ ከዛ ግን ለግን ደግሞ ከለማግኘት የለምሽት ነው የሚሳፍ የሚመጣ እንዲመጣ የነቃና የተረጋጀ ያወቀን መስጠራለት የሚችልት የገባውትን የሚረጋግጥልኝ በዋናነት የገባውትን ክፍተት ስለነበረ ከዚህ ሰባት በኋላ በጣም ጠንካራ የነበሩ ጋዜጦች ተፈል የነበሩት አዲስ የተመጡት ጋዜጦች ጥቂት ነበሩ ነገር አሁን አምባታይምስ እንዲታ የመሳሰሉት ጋዜጦች ናቸው በወቅቱ እንደ አዲስ ወደ እጅ የተቀላቀሉ እናም ትንሽ ሚሊታንት የሆነ ጋዜጣ መስርቼ በኢትዮጵያ ውስጥ የገባውት የምንዳልኩት ዋናነት ሁለት ግቦችን አስቀምጬ ነው። የመጀመሪያው መንግስት በጭፍለቃ ያነበረውን ስርዓት መስገን አይቲንክ እሱ ተሳፈሩ እያምናለ ሁለተኛው ደግሞ በአቤታዊ ጋዜጠኝነት ጽንሰ ሀሳብ የስርዓት ቤት ህዝብን ማዘጋጀት የሚል ወደ ሚዲያው ስራ የገባት ጋዜጠኛ ሆናለ ብዬ አስቤ አልነበረም።
ተመስገን ስራ ሲጀምር በፍትህ ጋዜጣ ነበር። ይህ ጋዜጣ ከተዘጋ በኋላ ልዕልና፣ አዲስ ታይምስ እና ፋክት የተሰኙ ጋዜጣና መጽሔት ጀምሮ ይሰራ ነበር። ለእስር የበቃው በፍትህ ጋዜጣ ላይ በጻፈው ጽሁፍ በቀረበበት ክስ ነበር።
ይህ ለእስር የበቃው ሲሆን ወቅቱ በዋና አዘጋጅነት ተመራ በነበረው ፍትህ ጋዜጣ ላይ በወጡ አምስት ጽሁፎች ምክንያት ነው። እንደሚታወሰው በእናንተ ሚዲያ ትግሎች 2003 ላይ ጋዜጣው በተወሰነ መልኩ ሀገራችን ውስጥ ካሉ ጋዜጦች ተወዳጅነት ተቀባይነት አግኝቶ ነበረ። ተቀባይነትና ተወዳጅነት ባገኘበት ወቅት ላይ ሁለት አይነት እድል ኢትዮጵያ ያለው ህዝብ የተደፋ የተጨቆነ ህዝብ ብርካም ስሜት ሲያሳይ በአንድ ጋዜጣ መንግስት ደግሞ ያኮርፋል። ወቅቱ መንግስት አኩፎ ስለነበረ ወደ 127 ክሶች ማክረጀ ተከሰስኩና በነሱ ለቃሰቶች በማስወጣው ከነዚህ ክሶች ውስጥ ነው እንግዲህ መጨረሻ ላይ ከአራት ዓመት በኋላ ሶስቱ ክሶች ተመዘገቡ። ሶስተኛው ክፍል የሚቻለው ሶስቱ ክሶችን አምስት ጽሁፎች ናቸው የቀረቡበት። የሶስቱ ክሶች ጥልቅ ምንድነው? የመጀመሪያው ክስ ህገ መንግስቱን በኃይል ለመናድ የአመት ፍርድ አስተላልፏል ነው የሚለው። ሁለተኛው ክስ ደግሞ የመንግስትን ስም አጥፍቷል ነው ያሉ። ሶስተኛው ክስ ደግሞ የህዝብን አስተሳሰብ አናውጣል ያሉ። የዚህኛው ዘስ አናውጣል ያሉት ትንሽ ግርሽ በሚል ለአድማጮች ምን ለማለት ፈልገው ነው? በወቅቱ እንደሚታወቀው የሃይማኖት ተቋማቶች ላይ በተለይ እስልምናና ክርስትና ላይ መንግስት ከፍተኛ ጣልቃ ገብነት ይፈጽም ነበረ። ያንን ጣልቃ ገብነት እንደ ማንኛውም በህዝብ ታማኝ የሆነ ሚዲያ ከስር ከፊት ተከታትሎ በመዘገብ የራሳችንን ኦፒኒየን በማዘጋጀት ያለውን ነገር ስላጋለጥን በዚህ አስተሳሰብ አናውጣል ብሎ ነው ሶስት ክስ የተከሰሱ። የሶስቱ ክስ የተፈረደብን ይህንን ልይት የሚያደርገው በተለይ ከ97 በኋላ የተከሰስኩት እኔ ብቻ ነው ይመስለኛል። የጋዜጠኝነት ለነሱ የሚያካደው የቀረበብኝን ማስረጃና ምስክር የሰው ምስክር የለብኝ ዜና የቀረቢ ማስረጃ የለም። ጋዜጣ ላይ ሽቱ ጋዜጣ ላይ የሚወጡ አምስት ኬሶች ናቸው የቀረበብኝ። እና በዚህ መንገድ ነው
እንግዲህ በዚህ ክስ ፍርድ ከተፈረደ በኋላ ወደ እስር ቤት ነው የሄድከው። የመጀመሪያ እስር ቤት ቆይታ የት ነበረ? ወዴት ነው የተላከው?
የመጀመሪያ የስልክ ጥንተ ቅሊንጦ የሚባለው ምክንያቱም በቀጥታ መንግስት በጋዜጠኝነት ስለከሰሰን በጋዜጠኝነት ደግሞ 2001 ላይ ስርዓቱ ያወጣው ህግ ላይ አንድ ጋዜጠኛ ካልተፈረደበት በስተቀር በዋሶክም የሚከራከረው የሚል ክስ ስለነበር እሱን በመንከራስ 2 ዓመት ውጭ የሚሆነ የተከራከርኩት ይህ በክርክሩ ሂደት እኔና ጠበቆች ብናሸንፍም ያው ከሳሽም ፍርድ ቤትም ራሱ ገዢ ፓርቲ ስለነበረ ጥቅምት 3/2007 ዓ.ም ጥፋተኛ ተብዬ ቅሊንጦ ማረሚያ ቤት እንድገባ ተደረገና በ17 የዛሬ 3 ዓመት ጥቅምት 17 ጊዜ እዛው ከማረሚያ ቤት 3 ዓመት ተፈረደብኝ። ከተፈረደብኝ ቁር ከአራት ቀን በኋላ ወደ ዋይ በረሃ ላይ በሚገኘው ትልቁና ግዙፍ ቤት ማጎሪያ ተላኩኝ ማለት ነው።
እንደ ወደ ዝዋይ ከመሄዳችን በፊት በዚህ ከሀያ ቀን በላይ በነበረው የቅሊንጦ ቆይታ የቅሊንጦ እስር ቤት ሁኔታ ምን ይመስል ነበረ? ያንተ አያያዝ እንግዲህ ለሀያ ቀንም ቢሆን የእስረኞቹስ ሁኔታ ምን ይመስል ነበር?
ቅሊንጦ እስር ቤት የጊዜ ቀጠሮ ወይም ያልተፈረደባቸው እስረኞች ማቆያ ስለሆነ ሰዓቱ ከውስጥ ገብቶ ብዙ እንደ ዝዋይና እንደ ቃሊቲ እንደ ሸዋሮቢት ተጽዕኖና ቁጥጥር የሚያደርጉበት አይደለም። ብዙ ጫና የለውም። ከውጭ ነው የሚጠብቁ። እኔ በእሱ በገባሁበት ሰዓት ላይ ዶናልድ የሚባለው ቅሊንጦ እንደሚታወቀው ሶስት ዞን ያለው ዶናልድ እና ዞንለት ሶስት ተብለው የሚጠሩ ያሉት እያንዳንዱ ዞንለት ሚኒስት ሚኒስትሮች አሉት። እኔ ዞናልድ የገባሁት ዶናልድ ስገባ በወቅቱ የህዝበ ሙስሊሙ የመፍትሄ አስተላላሚ ኮሚቴዎች እና ወከ ለፍታዊ ሰሚሶ በርዱ ሲሚሶ ከተሽ የመሳሰሉት ነበሩ። እነሱ ደግሞ በአጋጣሚ አወከ አምር የነበረበት ና አንድ የከሰለ ቀን እንደቆየውን መፍትሄ አስተላላፊ ኮሚቴዎች ጋር እንደዚህ ቁጭ ብለን ስለ ሀገራችን የተለያዩ ነገሮች እናወራለን እንወያያለን። አወከ ጋር ደግሞ ስለበልጭ ማውራ ነበር ውስጥ ያሉ የእስረኛ ሰዳዮች ያስሙ ነው ብለው ሪፖርት ደግሞ ለማ ታላቅ ዋይት ራኩ እና ዘርዘር እንደምናነሳው ስለሆነ እንግዲህ የአልተፈረደባቸው ሰዎች ስለሆነ ያሉት ብዙ በጥላትነት የከፈሉ ሰዎች ካልሆነ በስተቀር እዚህ በጥላትነት የምንታይበት ሁኔታ ያለ አይደለም።
ይሄ ማለት ከቃጠሎ በፊት ነው አንተ የነበርከው እዛ ማለት ነው?
እኔ ስለዚህ የተቃጠለ እንደዚህ ናቸው ያስልከ ነው። እኔ ደግሞ እንት የነበርኩት በስተቀር ለክተን ስለስተቀር ስለታየን ደቀኝ
ተመስገን። እንግዲህ ቅሊንጦ ውስጥ ሁሉንም ዞኖች የሁሉም ዞኖች ወይና ሁሉም ስረኞች የሚገኙበት ቦታዎችን መረጃ አለ መረጃ አግኝተሃል ማለት ይቻላል?
አዎ ያው ምንድነው ሊቁ እንኳን ተከረደብኝ በኋላ ወደዚያ ሲሄድ ትሩ የተቀመጥኩት
ሁለት ቀን በፊት ዘገባ አቀርበን ነበርና ተከሳሾች ፍርድ ቤት ሲያቀርቡ ከቂሊንጦ የማይሻል እስር ቤት የለም በጣም የሰባይ መብት ጥሰት እየተደረገብን ነው የሚል ሪፖርት ለፍርድ ቤት አቀርበዋል የሚል ዘገባን ሰርተን ስለነበረ እሱንም ለማጣራት ነው ይሄን ጥያቄ መልሼ ያነሳሁት።
ቂሊንጦ ከተቀጠለ በኋላ ትክክክ ዘግለው መንገድ ተቀይሯል አዛያዩ እኔ ያልኩት ለተሰለፈ ነበር ነው እዚህ ከቀጠሮ በኋላ ግን እንደዚህ የሚደርስ ጋር አይደለም። ምክንያቱም ይሄንን እንዲህ ገጠመኝ ሳይሆን ማውራት ወይ የነበረው ሲት ለማሪ ተብሎ ይቀራል። ሊንኮን አጣጥሉ ከተባሉት ውስጥ ተከሳሾች ውስጥ 36ቱ ያው የተወበሩ ወይ ከነጡ በኋላ እነሱ የገቡት እዚህ እኔ ከነበርኩበት ቤት ለማሪ ካጠገ ይላ ከተጀጠኝ እንዳት ለማሪ ካለ እዛች ውስጥ ያው ሰኞች እንደንዳሳ ምን ይቀየርበት ትንሽ ዳዳ ያለ ደንብ ነበር። ደጃ ከሁሉ ምንሽል ደረጃ ተከታይ ይያለው። አሁን ትምንቱ ይልቆ ያለው ሁኔታ ትንሽ ነገር ይሉ። ይችን ያንዳንድ ናቶች ይወጣው ለዚህ ካስ ሲት ካንቲ ምንም ማለት የማውራ ጊዜ እንኳን አልሰጣቸውም ነው። አሁን ባለው ሁኔታ ልክ ነው። ሰባዊ ትምንቱ አለ የሚለው ቃል ብቻውን አይደለም። እዛም ትግግት ይከፋል። የኔ ትግግት የገደስኩት ወይም ለማ አጥሮ ተደመሰት ይወከርኩት ከሶስት አመት በፊት ከቃል እና ከቃጠሎ በፊት ነበር። ከቃጠሎ በኋላ ግን እንትን ኮታል ይከተል ይህ ግን ጋን ነው።
ከዛ በኋላ እንግዲህ ከ20 ቀን ወይ በኋላ ወደ ዝዋይ መዛወርህን ገልጸሃልና ዝዋይ የነበረው የእስር ሁኔታ ምን ይመስላል?
እንግዲህ ከመጀመሪያው መነሻ ካለበት ዝዋይ ሲጀመር ምን ይላል ነበር? ስለዚህ ህገ መንግስቱ የሚለው አሁን በ5 ኪሎ ሜትር መታሰር አለበት መኖሪያ አካባቢ ማንም እስረኛ የሚለው ሁለተኛ በማረሚያ ቤት ራሱ የእስረኛ አስተዳደር መመሪያ የሚለው ላይ ያም ሰጥተው ቂሊንጦም ሰጥተው አንብዘውን ዝዋይን ሰጥተውናል። ምን ይላል? ከ5 ዓመት እስከ 15 ዓመት የተፈረደበት እና ብቻ ነው ዝዋይ የሚሄደው ይላል። እርግጥ ከቅርብ ጊዜ ወዲህ ከ5 እስከ 11 ይመካል። እኔ ግን 3 ዓመት ነው ፍርዴ። ዝዋይ የሚሄድበት ምንም አይነት የመመሪያም የህግም ድጋፍ አለጥናቸውም ሆነ ተብሎ እኔም ቤቴም ሌሎች ጠያቂ ወዳጆችን መዘመሮችን እንዲግራሉ በማሰብ የወንስኩኝ ዝዋይ እንደደረስኩ የደረስኩ ዕለት ወይ ያሉ ሀላፊዎች አያጡም ነገር ግን ሰው ላይ የተጻፈውን እኔ ስጫ ስለማ ዘጠነኛ ቤት ተብሎ ቤት የሚጠራ የማረሚያ ቤቱ አሰራር ልዩ ጥበቃ ይባላል። ተለምዶ ደግሞ በሰውነት አሰራር ስለማ ቤት የሚባለው ዘጠነኛ ቤት የሚባለው ሰጥ እንግዲህ በቅጥ 3 ዓመት ካስወት ወይ 3 ዓመት ካስወት ሲሆን አስሮ ላይ በማድረግ ሲ ወዳለ የሚሰሚስ ጋር አስተካይ 2 ዓመት ግን 8ኛና 9ኛ ቤት የሚባሉ ስለማ ቤት ክፍል ማስተራረቅ ይቻላል። አንድ ላይ አንድ አመት ኮሚሽን አንድ ሞኒት 8 ወር ማለት ነው። በዚያው ቆይታዬ ያው የእናንተን ሚዲያ ጨምሮ በርካታ ሚዲያ ላይ እንደነበረው እና ምንም ተከታታይ ያው ቢሮ ስራዎች የሚያገኙትን መብቶች ካፌራኔ የሃይማኖት ተቋሞች መሄድ እንግዲህ የመጠቀም ከተለያዩ ስራዎች ጋር የመተማመት መሰሉ ተከትዬ ነው እንግዲህ 2 ዓመት ያሳለፍኩት።
ተመስገን ጨለማ ቤት ታስራ ያለው ብለሃልና የጨለማ ቤት እስር ምን ማለት ነው? ያው መቼም መብራት የሌለበት ቤት ባዶ ቤት እንደሆነ ይገመታል። ግን እስቲ አብራራለን።
አዎ ጨለማ ቤት ሲባል በተለምዶ ነው መብራትም ቴሌቪዥንም አለ። ጨለማ ቤት የሚባልበት ምክንያት ምንድነው? ከሌሎች እስረኞች ይለይና ራሱ ልዩ ጥበቃ የሚደረግበት ነው። ትንሽዬ በረንዳ አለው። ያ በረንዳ ላይ ከሰማይ ውጭ ምንም የማይታይበት ወይ እንግዲህ በተለይ ከ3000 በላይ ሰዎች አሉ። የትኛው መስኛ ጋር መገናኘት የማይቻልበት ሌሎች እስረኞች የሚያገኙትን መብቶች ሙሉን የማይገኙበት ቤተክርስቲያንም፣ ኳስ ሜዳም፣ ካፍቴሪያም፣ ትምህርት ድርጅቶች ለመገናኘት የሚያስፈልግበት ሰማይ ብቻ የሚታይበት አሳቃጭ ቦታ ማለት ነው። ለማሪዎች የተለምዶ ይባላል እንጂ መብራት አለው፣ መብራትም አለው። ያው የመንግስት ቪዥን የሚተላለፍ ሆስፒታል አንድ ክሪጅን ካለም አለው። ይህ ነው ጭለማዊት የሚባለው።
ለብቻ ነው የሚታሰረው ማለት ነው? እስረኛው ከሌላው እስረኛው ጋር አይተያይም፣ አይገናኝም? አንድ ለብቻው ክፍል ነው ያለው?
ከሌላው እስረኛው ጋር አይተያይም፣ ለብቻ ግን አይደለም። ያንስ ወደ 20 እስረኞች አሉ፣ ግን ሁሉም እድሜ ልክና የሚፈዘኞች ናቸው።
አንተ ከነማን ጋር የታሰርከው?
ከነ ጀኔራል ተፈራ ማሞ፣ ጀኔራል አሳምነው ጽጌ፣ ኢንጂነር መንግስቱ አበበ የመሳሰሉ በ2001 መፈንቅለ መንግስት የተከሰሱ አሉ። ሁለተኛ የኢትዮጵያ ሶማሌ ክልል አስተዳደር ላይ ዘንብ ወረወራቸው ተብለው የታሰሩ በኦብነግ ስም የታሰሩ የሞት ፍርደኞች አሉ። ኦብነግ ሲሆኑ የተወሰኑ ደግሞ የኦነግ ተዋጊዎችና አዋጊዎች አሉ። እነሱ ላይ
በተለየ ደረሰብኝ የምትለው የሰብአዊ መብት ጥሰት አለ?
አለ።
ምንድን ነው?
ሶስቱንም አመት ሲቆይ በተለያየ ጊዜ በጥቂት ጊዜ ወንድምና ከእናቴ ውጭ እና ከወንድም ከእህት ከእናት ውጭ የተወሰኑ ሰዎች ናቸው እንጂ አብዛኛውን ጊዜ እነሱም የተከለከሉ ያለ ቤተሰብ ጥበቃ ነው የቆየው። አንደኛ። ሁለተኛ ምንም አይነት ሕክምና አላገኘሁም። ሶስተኛ ዝዋይ እንግዲህ ከአዲስ አበባ 165 ኪሎ ሜትር ስለሆነ ቤተሰቦቼ በየቀኑ መመላለስ ስለማይችሉ ምግብ ዝዋይ ካለ አንድ ሆቴል ኮንትራት ይዞልኝ ነበር። ምግብ ኮንትራት ይዞልኝ አንድ ወር አካባቢ ተጠቀምኩኝ። በኋላ ኃላፊዎቹ ምግብ የመመላለስ ሁሉ ቤት ደፊሮ ለማስፈራራት ምግብ የሚያቀርቡልኝ ሰዎችን ለማስፈራራት እንዳይደርሱ አድርገው ምግብ እንዳላገኝ ያደርገዋል። አራተኛ የሚመጣልኝን ምግብ ቀንሶታል። ለምሳሌ ወተት አንድ ቤት ወተት ሲመጣ አይ የተመስገንና መሽት ይዘቋል ብለው የጠጣው እዚህ የመጣውን ሰው የጠጣው ወይ ግፋው እና ያስደስታል ወይም የማስመስጠው የማስመስጠባል። እንጀራም እኔ የሚመገበው በአጋጣሚ ከነ ጀኔራል ተፈራ ማሞ ያስለነበረ ብርክት ስላለኝ የእነሱ ቤተሰቦች እንጀራ ምግብ ሲልኩ ቁጥራችንን ኮንሲደር በማድረግ ነው። ይህም ቤተሰቦች ቁጥራችንን የምትስመለከት ነው። የእስር ቤቱ ኃላፊዎች ግን የኔን እንጀራ ይቆጡና ከአራት እንጀራ በላይ አይገባበት የሚለቁ አደረም ይመስል እና ይህንንና ይህን የመሳሰሉ የሰብአዊ መብት ጥሰቶች።
ከሌሎች እስረኞች ጋር ያለ ግንኙነት እንዴት ነበረ? ለምሳሌ ታሪካቸውን የማወቅ ወይም በእስር ቤት ውስጥ ይደረጋሉ የሚባሉ መረጃዎችን ለማግኘት የነበረ ሁኔታ ምን ይመስላል?
ይህን ለገደብ እኔ ተከስሼ የመጣሁት በጋዜጠኛ ስለነበረ የእስር ቤቱ እስር ቤት ያሉ ታሳሪዎች በሙሉ ስለሚያውቁ እያንዳንዱ እስረኛ ላይ በተለያየ ዞን ያው ዝዋይ ሁለት ክልል ያው እስር ቤቶቹ በክልል ነው የሚከፈሉት፣ አዲስ አበባ ክልልና ደቡብ ክልል ወይም ዞን አንድና ዞን ሁለት ነገራ ደግሞ ሌላ ራሱን ቻለ ጊዜ ዞን ሶስት እና ዞን አራት ይባላሉ። አራቱ ዞኖች የሰማኒ ክሰት የሚደርስባቸው ስቃይ የሚፈጸምባቸው ትርፍ የሚፈጸምባቸው ትርፍ የሚፈጸምባቸው ስሜት የደረሰባቸው ችግር የተለያዩ ማረሚያ ቤት ውስጥ የሚፈጸሙትን ግፎች በተቻለው አጋጣሚ ሊተባበሩ በሚችሉ ሰዎች መረጃ በማድረስ ወደ እኔ ይልኩ ነበር። ያው እንደሚታወቀው እኔም ከቤተሰብም ከጋዜጠኞችም ጋር ያለኝ ግንኙነት ተቋርጦና ምንም መረጃ ስለነበረ የእነሱን መረጃ ማውጣት አልችልም እንጂ ብዙ ሰውነት የሚፈጸምባቸውን በደል ሁልጊዜ እኔ ያው አሁንም እዛ እስር ቤት መሆኑ ሰውነቱ ትንሽ ይዘነጉታና ጋዜጠኛ ነው በሚል የሚደርስባቸውን በደል ወደ እኔ ይልካሉ። ግን ያው ሲልኩ እስር ቤቱ ፈቅዶ አይደለም፣ ያው በተለያዩ ተባባሪ ወንድሞቻችን አማካኝነት ነው። ምናልባት ይህን ንግግርን በእስር ቤት ኃላፊዎች ሌላ ትርጓሜ እንደሚሰጡት ገምታለሁ። ቢሆንም ግን በዚህ መንገድ አውቅ ነበረ። ግን አውቄ ምንም መፈጸም አልችልም ነበረ። በነገራችን ላይ ዝዋይ ከዚህ ጭፈት ለማቤት የተለየ ስራዩ የሚባል በጣም እጅግ አሰቃይ ነበር።
ምን የሚባል
በተለምዶ ይህን የማረሚያ ቤት የሚጠቀምበት አላውቅም። ኢራኢሮ የሚባል ቤታ ምንም ቋንቋ እንደሆነ አላውቅም። ያ ኢራኢሮ እንኳን የተሞላ በጣም ጠፋ። አንድ ሰው እንኳን አይደለም ሌላ ሰው እንደኔ እኔ ቁመት ያለ እንኳን ብዙ ዝርግቱ የማይተኛበት ነው እና ምንም መስኮትም ምን ነገር የለም። ሰትም ያለ እዛ በጣም የስቃይ ቦታ ነው። የሚገርመውና የሚያሳዝነው የቀይ መስቀል አባላቶች ያለመጡት የመስቀል አባላቶች አልፎ አልፎ ይመጣሉ እና ስለዚያ ቤት ስንነግራቸው ሁሉ ቀይ መስቀሎች የሚመጡበት ቀን እግዚአብሔርን ከፍትና ማስታወቂያ ስለሚያስጡና እንደና ያስጡትና ቢሮ ያስመስላል እንደ ለማሳለል ይሞክራሉ። የስሬ ተዋራሽ ይመስላል። ሌላው ምንድነው ወይ በጣም የሚገርመውና የሚያሳዝነው ትንሽ ላይ በተለይ ዝገባ የሚሰጠንበት ቦታ ነው። እንግዲህ ዝዋይ መመሪያ የተሰጠበት ስፖንሰር ሰነጠስና ምን ፈልገን እንደሚደረግባቸው ያመጣው አንድ እንቅል የተሰነ መስፈስ የሰሞችን ጥንካና ተጠቃ እንዴ ያርሽ የማሰነደ ፍጅት ይለው ቀርቶ እዚህ ትሪንት ዋቀጠው ይተዋል እንዴ ታነሰው ለዲኩኝ ነው ምንም ነገር ያለው ከፍተኛ ደረጃ ሲንባችን የነሱ የሚያስተምሩት ይቃል ጥሩ ማስቀይ ያስተምሩ ልክስ ይመስላል። ብዙ ጊዜ እስከ 9 ሰዓት እስከ 10 ሰዓት እስከ 9:30 ሰዓት ላይ እንዳዘን ከኛ ነበር ውስጥ ምን ከመጣ ግንጹ ያለብሽ በተራሳት ይሁን ለኔ ስቃሽ ተመጣጣኝ ነው ለሰጣና የሽርቤት እኔ የሽርቤት እኔ ለመጥራት ተክሪኛል ማስቀያየት
በአጠቃላይ ተመስገን እንግዲህ የእስር ቤቱን ሁኔታ ማለት የኢትዮጵያን እስር ቤት አንዱ እንግዲህ ታሰርከበት ዘዋይ ነው እና አጠቃላይ ዩዞታውን በምን ተደምድመዋል?
እኔ የታሰርኩት ዘዋይ ብቻ አይደለም ዘዋይም ቃሊቲም ምንጮም ነው ያለው እኔ ቃሊቲም አንጎት ያለውን የእስር ቤቱን ባህሪ ያስተዳደር ሁኔታ የሰብአዊ መብት እስር ቤት ውስጥ ያለውን ሁኔታ ለመረዳት አንጎት ከረጭ ወሬ ነው። ተስከለ ዘቆየ ሁሉ ነገር ይዘዋል ምክንያቱም እዚህ ቤት ውስጥ የሚሰጠው የሚሰጠው እድብቅ አይደለም በግለሰብ ነው። ኮስቱም እስር ቤቶች ፍጹም ፍጹም የሰቆቃ ቦታዎች ናቸው እና አብዛኛው ሰውኛን የሚያመው እነዚህ ማስቀያ ቦታዎች ማረሚያ ቤት ተብሎ የሚሰሩበት ቦታ ነው። ኮስቱም እስር ቤቶች በቀን የሚታከመው ሰው ክሊኒክ የሚሄደው ከፖለቲካ ሰኛ ውጭ ነው። ይህን የምናገረው ከፖለቲከኛ ሰኛ ውጭ ሆናለ የታመመ ሰው ይኮታል ይኮታ መላይ ከሆነ ለምን አይነትም የክሊኒክ የሚያው አያገኝም እና በኮታ ነው የሚታከመው። ይህ እንግዲህ ኮታ ሀያ ሰው ከሆነ በቀን ከአችን ቤት የሚሄደው 50 ሰው ቢታከም 30 ይሞታል እንጂ የሕክምና አገልግሎት አያገኝም ማለት ነው። እኔ ከኮታም ውጭ ነኝ። ሌላው የእነዚህ ማረሚያ ቤቶች ሁኔታ የሚያሳዝነው እስር ቤት ውስጥ በሙስና የገቡ ሰዎች ትልቅ የመወሰን ስልጣን ያስተዳደሩን በምን መስፈርት እንደሆነ አናውቅም። ከኃላፊዎቹ የማይተናነስ አቅም አላቸው ፍጹም እክብር የሚኖሩ ሰዎች ናቸው አብዛኛው በሙስና የገቡ። በነገራችን ላይ ዘዋይ ሁኑ የ2008 ዓመተ ምህረት ላይ የኢትዮጵያ ቴሌቪዥን አንድ ዜና ምንድር ሰራ ቃሊቲ ማረሚያ ቤትን እንደፈለገ የሚዘውረው አንድ ግለሰብ ነው ብሎ ሪፖርት አቀረበ። የአቃቢ ክስር የተደራጀ ሰጣ እንግዲህ መንግስት ራሱ በሚያውቁ መልኩ እስር ቤቶቹ ለሙስና ለገቡ ሰዎች ገነት ምን ይጥቅም በተጠቆሙ ለተገፉ ኢትዮጵያውያኖች ጮሆ አገልግሎት እንድትተካከል የተሻለ አስተዳደር እንዲፈጠር ጮኸው ለገቡ ሰዎች ደግሞ ጋን ነው እና ሶስቱም እስር ቤቶች በዚህ ይመሳሰላሉ።
የጤና ሁኔታ ምን ይመስላል? የጤና ሁኔታ እንግዲህ እዛ እያለህ ከእለት እለት የመባባስ ሁኔታ አለ ብለው ቤተሰቦችህም እየነገሩን ስንዘግብ ነበር እና አሁን ምን ይመስላል ያንተ የጤና ሁኔታ?
አሁን እንግዲህ የጤና ጆሮዬና ወገቤ በጣም የወገቤ ህመም እስር ቤት ውስጥ ይሰማኝ ነበር እና በየስድስት ወሩ የፊዚዮቴራፒ ወስድበትና ለሶስተኛ ጊዜ ፎይታ ይሰጠኝ ነበር። እስር ቤት ከገባሁ በኋላ ግን የዚህ አይነት ትሪትመንት እና የዚህ አይነት እንክብካቤ የማገኘበት ችግር ስላልነበረ የቦታውን አለመመቸት አለ፣ የመንቀሳቀሻ ቦታ አለመኖር አለ። ያ አባብሶት ከፍተኛ ደረጃ ላይ አድርሶታል። ዛሬ እንዲሁም ምርመራ እያደረግኩ ነበረ። ያው የተለያዩ የኤምአርአይ የምናምን ምርመራዎች ቢጠበቅም ከሐኪሞች ለሰሞት ያው የጀርባ ችግር ከባድ ነው። በነገራችን ላይ ዘዋይ ህክምና ተከልክዬ ረጅም ጊዜ ቆይቼ ነበረ። በመሀል የዘዋይ ኃላፊ የቀድሞ የዘዋይ ኃላፊው የህወሓት ታጋይ የነበረው ሰውየ ወደ ቅርንጫፍ ይቀየርና ሌላ የህወሓት አባልም ታጋይ የሚያብሩ ሰው ይመደባል። ለአጥቂ እንደተመደበ ዘዋይ ከተማ የሚገኝ ሆስፒታል እንዲህ ያደርገው ነበር። በወቅቱ በጣም ታመሜ ስለነበረ በድጋፍ ነው ከአንዶች ለማለት ነው በድጋፍ ስወጣም በካፌና ዜና ሰው እንግዲህ የደቅፎ የወጣ ሰው የትም ያመጣችል በበርካታ ፖሊስ አስበው ዋይ ከተማ ላይ በአቶ ከተማ የሚባላለት በአቶ ሆስፒታል ይባላል የመንግስት ሆስፒታል እዛ ህዝ ራት እንዲነሳ ተደረገና ራቱን ሲያዩት መንሸራተት መላጥና ይቀካለ። ይሄ እኛት በላይ ነው አዲስ አበባ ሄዱ መጣከም አለበት ነው ሪፈር ከተጻፈልኝ በኋላ ያን ሳምንት ላይ ወደ አዲስ አበባ አላመጡም። ቋም በሳ ነበር የሚታከም ሐኪሞቹ አሳብ ይሰጡ እና ያን ሳምንት አላመጡም። የተለመደው አስተላላቸው አንድ ሰው ሪፈር ሲሰጥ የሚደርስም ቢመጣም ድረስ ቢመጣም ከሁለት ቀን በኋላ ሪፈሩ መሰረት አዲስ አበባ ሄዱ ይታከሙ። ያን ሳምንት ሲቆይ ሐኪሞቹ ይጠሩ ይጠየቋቸው ሪፈር ተቆጥሯል አንድ ሳምንት አልደፈም ወረቀቱን ማጥቷል ራሱን ማጥቷል የምንድን ነው ማጥቷል እሺ አይ እኛ ታክም ተሽለናል ምንም ሳይነሰ ከተመረቀ ነገር ግን አንተ ከቦታ ወደ ቦታ ከክፍል ወደ ክፍል ታስቀየረ የበላይ አላሾች መፈንቀል ያሳዋ እነሱ ደግሞ ምንም ተሽለናል እንዳታመጡ እንዴም ከና እንዳታመጡ ተሰጣው ማንስ ወይ ለካቸው አሳክም ፈለክ ምን ተይሰነው እዚህ ምንም ለማድረግ ባልችል ማለት ይሄን የዲጂታል ስራስቀጥ የሱ ምክትል የተጠቀመው ደግሞ ታናሹ እሱም ለየትራ ነው ሰው ይሄን ሲሉኝ ነው ለብቻ አይደለም የጀነራል ተፈራም የጀነራል ሳሙኤል ሁሉ እንዳሉት ይሄን ስትመጣ የሚያሰግኝታ እና ካከኛቱ ደግሞ አባል ነው የሚለካ አይችልም ማለት እንት የራስ ሲሄድ የካንሲ የሜዲካል ዳይሬክተር ዶክተር ለይ ባላል ያው እሱ ነው የምትጠቀመው የምሽታ ምክንያት ነው በጣም እየከፋ ደግሞ ሲሄድ እሱን ካነሱ በኋላ ዝም ብሎ ግሬዘር ጋር ትንኛ ትንሽ ማንም ብሎ መረመረና አይ በጣም ደህና ነህ ካለኝ አይ ራሱ ነው ስለው ራሱ እኮ ዋጋ የለውም ዋናው ክሊኒካል ፋይንዲንግ ነው ይሄ እንደዚህ ዘርጋ አቀፍ ብዬ መከልኩ ስለዚህ እዚህ አንዳንድ መድኃኒቶች አዝላ ያለ እዚህ ያሉ የጤና ልጣቶች እንክብካቤ ያደርጉታል ደህና ነው ግን የሚያሳፍ ሁኔታ በዚህ ዘመን የራሱ ቴክኖሎጂ ሁሉም ሰው ተቀብሎት የሚሰራበት ነው። ማንም ሰው ከአቅሙ በላይ ስለሆነ ነው ወደ ራሱ የሚላኩ። ይህ ሰውዬ ግን ከህክምና ስነ ምግባር በጎደለው መልኩ ምንም ችግር የለም። ስለዚህ ያው ቤተሰቦችንም ጓደኞችንም ተቃውሞ ላይ የሚያደርጉት እንትን አግባብ አይደለም ብሎ ጭራሽ ከሱ ከማይመለከተው እሱ ጋር ከማይገናኝ በማይገናኝ መልኩ መኩ ሄደ ራሱ እና ይህ የሚያሳዝን ነገር በጣም
ከአሁን በኋላስ ያለውን የጤና ሁኔታ እንዴት ነው የምትከታተለው?
ምርመራ ላይንም የማራዩ ውጤት ሆኖ የማራዩን የምነሳው ምናልባት እንግዲህ ሐኪሞቹ ከራሱ የተነሳው ስራ ስለነበረ ከዚያም ከሌሎችም ተነስተው ልጆች ችግር ከመጣ ነው ግን ሰርጀሪ ያስፈልገዋል አያስፈልገውም የሚለውን እንወስናለን ብሎኛል። የእነሱ ውሳኔ የጠበቅኩ ነው።
ተመስገን ደሳለኝ፣ በጣም በቅርቡ ነው እንግዲህ ከስር የተፈታኸው። በጣም እናመሰግናለን ለቃለ ምልልስ ፈቃደኛ ስለሆንክልን።
እኔም እጅግ በጣም አድርጌ አመሰግናለሁ። ከዚህ ቀደም ስሜት ለበርኩበት ሰዓት ላይ የአሜሪካ ድምፅ ጀምሮ ሁሉም በኢትዮጵያ ጉዳይ ላይ የሚሰሩ ሚዲያዎች ከጎን እኔ ጎን በመቆም የተከለከልኩትን መብት ማግኘት እንኳን ባስችልም ይደርስብኝ የነበረውን ጭቆና በዓለም በማሳወቅ ላደረጋችሁልን ትብብርና ድምፅ ሁላችሁንም በዚህ አጋጣሚ ከልብ አመሰግናለሁ።
ዝግጅታችንን በዌብሳይታችን amharic.voanews.com እንዲሁም በፌስቡክ @voaamharic ላይ ማግኘት ይቻላል።
በትዊተርም እንዲሁ #voaamharic ብላችሁ ተከተሉን፣ ተነጋገሩ።
አየር ላይ በአጭር ሞገድ በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት VOA 24 ላይ ነው የምንገኘው።
እያስተናገድናችሁ ያለነው ጽዮን ከርማና
እኔም ሰለሞን አባተ ነን። ወደ ተከታዩ ዝግጅታችን እናሸጋግራችሁ።
የፕሮፌሰር አሸናፊ ከበደን ባለ ዋሽንቱ እረኛል ግን ደግሞ ግርማ ይፍራሻ የተጫወተውን የፒያኖ ቅንብርን ያሰማናችሁ። አሁን የተጫወተልን ደግሞ የ14 ዓመቱ የሙዚቃ ሊቁ ምህረት መላኩ ነው።
ምህረት መላኩ ኢትዮጵያ ተወልዶ በሁለት ወሩ ነው ወደ ዩናይትድ ስቴትስ የመጣው። ሎስ አንጀለስ ከተማ ውስጥ በታዋቂውና ውዱ ኮልበርን የሙዚቃ ትምህርት ቤት የምዕራባውያንን ነባር ወይም ክላሲካል ሙዚቃ ይማራል። ወደዚህ ትምህርት ቤት ከመግባቱ በፊት ከበርካታ ተማሪዎች ጋር ተወዳድሮ በማሸነፉ በ11 ዓመት ዕድሜው እስከ 18 ዓመቱ በነጻ መማር የሚያስችል ሙሉ የነጻ ትምህርት ዕድል አግኝቷል። በትምህርቱም እጅግ በጣም የላቀ ውጤትን የሚያስመዘግብ ብዙ ስኬቶችን ያስመዘገበ ተማሪ ነው። በዚህ ዕድሜው Lost and Found ብንተረጉመው ጠፍቶ የተገኘ ብሎ የሰየመውን መጽሐፍ ጽፏል። ጽዮን ግርማ ሎስ አንጀለስ የነበርሽ ጊዜ እዚያው ትምህርት ቤቱ ሄደሽ እንደነበረ ነግረሽኛል። እስቲ ለአድማጮቻችን ማካፈልልን።
ዜማ ከልጅነቴ ጀምሮ በጣም ወዳለሁ። የክርስቲያን ዜማ መዝሙር መስማት እና ይህን የዜማ ፍቅር በፒያኖ ነው የምገልጸው። ፒያኖ ለእኔ የአእምሮ ሰላም ይሰጠኛል፣ ሁልጊዜ በትምህርቴ ይረዳኛል እና በጣም ፒያኖ መምታት እወዳለሁ።
ምህረት፣ እንግዲህ ያገኘሁ እዚህ ኮልበርን ትምህርት ቤት ነው እና ኮልበርን ደግሞ እንደሰማሁት ዋጋውም ወደድ ይላል። እንዴት ነው ይህንን የትምህርት እድል አግኝተህ እዚህ የምትማረው?
እዚህ ትምህርት ቤት ከመግባቴ በፊት ፒያኖ እማር ነበር። ነገር ግን አንድ ቀን የት እንሂድ ተባብለን ነበር ቤተሰባችን አንድ አርብ ቀን እና ወደ አንድ የሙዚቃ ቦታ ስንሄድ በጣም ብዙ ልጆች ከባድና እጅግ የሚያምር ሙዚቃ እየተጫወቱ ነበር እና እዛ ትምህርት ቤት በጣም መግባት እፈልጋለሁ ብዬ ያው ሙዚቃውን ፒያኖን ማጥናት ጀመርኩ። በጣም ሬፐርቶሪ የሚባል ማለት የሙዚቃ ኮሌክሽን ማስፋፋት ጀመርኩ እና ከዛ በኋላ ከብዙ ልጆች ጋር ተወዳደሬ Herbert Zipper Scholarship የሚባል ሽልማት ሸልሜ አሁን እስከ 18 ዓመቴ ድረስ እዚህ መኮልብርን ስኩል ዚፐር ስኮለር ሆኜ እማራለሁ።
ውድድሩ እንዴት ነበረ? በጣም ጠንካራ ውድድር ነበር? ይህንን የነጻ የትምህርት ዕድል ያገኘበት ውድድር?
ያው በጣም ረጅም ታሪክ ነው። የእግዚአብሔር ስራ ያየሁበት ታሪክ ነው። ነገር ግን አዎ፣ በጣም ከብዙ ልጆች ጋር ነው የተወዳደርኩት። በዳኞች ፊት ሶስት ሙዚቃዎች መምታት አለብን። ከዛ በኋላ ኢንተርቪው ይኖራል። በመደበኛ ትምህርት እንዴት እንደምናጠና እንዴት እናደርግን ይታያል። እና እሱ ሁሉ ካለፍኩ በኋላ ነው የምመረጠው ወይም አንድ ሰው የሚመረጠው ስኮላርሺፕ።
ትምህርት ቤት ግን የምትማሩት ምንድን ነው? ምን አይነት ሙዚቃ ነው በፒያኖ የምትማሩት?
ያው ስታይሉ ወይም ስትራክቸሩ አንድ አይነት ነው። የክላሲካል ሙዚክ ስታይል ነው። አሁን እዚህ ትምህርት ቤት የምማረው የምዕራባዊ ክላሲካል ሙዚክ ስትራክቸር ስታይሉ እንዴት እንደምመታ እንዴት ሙዚቃውን እንዴት እንደምገልጸው በትክክሉ መንገድ እንዴት የምጫወተው ነው የምማረው። እና ሶስት ትምህርት ነው የምወስደው እዚህ። መጀመሪያ ሚዚክ ቴሪ ይባላል። ማለት ኖታውን እንዴት እንደማንበው፣ ሙዚቃዊ ዜማው እንዴት እንደፈጠሩት፣ ማለት ክላሲካል ሙዚቃ የፈጠሩት ሰዎች እንዴት ነው የፈጠሩት፣ ማለት ምን አይነት ሙዚቃ ነው ክላሲካል ሙዚቃ የሚባለው፣ ምን አይነት ሙዚቃ ነው ክላሲካል ሙዚቃ የሚባለው፣ እሱ ሁሉ እንማራለን። ሁለተኛው ትምህርት የምንማረው ያው የፒያኖ ትምህርት ነው። ማለት እንዴት የምጫወተው። ሶስተኛው ትምህርት ከሌሎች መሳሪያዎች ጋር የምመታው ሙዚቃ ነው። ማለት ከቫዮሊን ከቪዮላ እና ከቸሎ ጋር የምመታው ሙዚቃ አጠናለሁ። ኳርቴት ይባላል።
የሙዚቃ ቡድን አላችሁ ትምህርት ቤት ውስጥ? የተለየ ከትምህርቱ በተጨማሪ እንቅስቃሴ የምታረጉበት?
አዎ አለ። በየሳምንቱ አርብ ጎበዝ የሆኑ ተማሪዎች ተመርጠው ለሚመጡት ህዝብ ሙዚቃ ያሳያል። እዛ ነው ያየሁት ልጆቹ ፐርፎርማንስ ያደርጉ እና ፍራይዴ ናይት ሪሳል ይባላል። ደግሞም ከሱ በስተጀርባ ስኩል ሪሳል ይባላል። ማለት ሁሉም ሰው የሚጫወትበት ቦታ አለ። ከዛ ከሱ ሁሉ በላይ ኦነርስ ሪሳል ይባላል። ማለት ታላላቅ ማለት አንድ ምናልባት ሁለት ሶስት ተማሪዎች ተመርጠው ፐርፎርም የሚያደርጉበት ነው። ደግሞም ትምህርት ቤቱ ለአንዳንድ ጎበዝ ተማሪዎች ለአንዳንድ ጉድኖች ወደ ሌላ ሀገር እንዲሄዱ ወደ ሌላ ቦታ ሄደው ሙዚቃ እንዲያሳዩ ይፈቅዳሉ። ደግሞም ያግዛሉ በዛ አይነት ፕሮግራም።
ስለዚህ እንደሱ አይነት ተሳትፎ ነበረ ፓርቲስፔት ያደረካቸው?
አዎ፣ እኔ ብዙ ጊዜ በትምህርት ቤቱ ስም ተጫወቻለሁ። በፍራይዴ ናይት ሪሳል የሚባለው በስኩል ሪሳል፣ ደግሞም በሌላ ቦታም በትምህርት ቤቱ ስም ተጫወቻለሁ። አሁንም ደግሞ በዚህ በኳርቴቱ ላይ ያው ሀሳብ አሁን የተጀመረ ነው። አንዳንድ ሰዎች የተጋገሩ እና ምናልባት ይሄ ኳርቴት ወደሌላ ሀገር ሄዶ ምናልባት ኢትዮጵያ እግዚአብሔር ከፈቀደ እዛ ሄዶ መጫወት ሀሳብን እዛ።
አንተ የዛህ ልትሄድ ነው ቡድኑ ተቆጥበል? ማን ነው ግን ሀሳብ ያመጣው?
የትምህርት ቤቱ የሄዱ ማለት
ኃላፊው
በዲን የሚባለው ነው ይህን ሀሳብ የገለጸ።
ጎበዝ ተማሪ ነህ ማለት ነው?
ለተቻለ መጠን እሰራለሁ።
እዚህ ከሙዚቃው ሌላ ደግሞ ምን የምትሳተፈው ነገር አለ?
በትምህርት ቤቴ የክርክር ጉድን ላይ አለኝ ድቤት የሚሉት እና እዛ ያው የንግግር
መደበኛ ትምህርት ማርበት
መደበኛ
ትምህርት
ኒውሮድ ትምህርት ቤት ይባላል። ሳይነማረከ ነው ያለው።
ስንተኛ ክፍል ነው?
አሁን ዘጠኛ ክፍል ነው ያለው።
እሺ፣ እሱ የትምህርት ቤት ቡድን ክርክር ታደርጋለህ?
አዎ፣ ክርክር እና የንግግር ትምህርት እንማራለን። እንዴት ለሰው እንዴት በጥሩ መንገድ እንደምንነጋገር ስለሱ እንማራለን። እና አሁን እኔ ሊንከን ዳግላስ ዲቤት የሚባል ክርክር ነው እኔ የምወዳደረው። እና ሊንከን ዳግላስ ዲቤት ማለት የፍልስፍና የረቀቀ ቶፒክ በዛ ተመስርተን የምንከራከርበት ነው።
ፍልስፍናን በተመለከተ ርዕስ ብለውና በዛ ርዕስ ላይ ክርክር ታደርጋላችሁ?
አዎ።
በትምህርት ቤት ውስጥ ያላችሁ ልጆች ናችሁ ወይስ ሌላ ትምህርት ቤት?
አይ አይደለም፣ ወደ ሌላ ቦታ ሄደን ከብዙ ትምህርት ቤት ማለት አንድ 10 12 ትምህርት ቤት ጋር እንወዳደራለን። ይሄኛው አሁን ማረገው አንድ ሰው በራሱ የሚከራከርበት ስታይል ነው። በፊት ሶስት ሰው አንድ ጉድን ሆኖ ይከራከራል እና እኔና ያጓደኞቼ በጣም ብዙ ቱርናመንት ወይም ብዙ ክርክር አሸንፈናል።
በምን ርዕስ ነው በጣም ደስ የሚልህ ለክርክር የምትመርጠው? የትኛውን ርዕስ ነው አንተ?
እኔ በጣም የምወደው ያው የረቀቀ የፍልስፍና ርዕስ ወይም ቶፒክ ነው በጣም የምወደው። በጣም የፍልስፍና መጽሐፍ ማንበብ ወዳለው፣ ስለ መንግስት፣
ስለየትኛው
የምዕራባዊውም ደግሞ የሌሎች የምስራቃዊም አንዳንዴ አነባለሁ። ያው ክርስትና፣ እስልምና፣ ሌሎች የእምነት ተከታዮች የጻፉት የፍልስምና መጽሐፍ አንደኛ ነው ባል
ምንድነው ፍላጎት እንደው ምን መሆን ነው የምትፈልገው ወደፊት?
እኔ በጣም የህክምና ዓለም ውስጥ ማለት በጣም ፈልጋለሁ። የአይምሮ ትምህርት በጣም ትምህርት ቤት ስለሰማሁት እና ሳጠናሁት በጣም እወደዋለሁ። የአይምሮ በጣም ትልቅ ምስጢር አለው። እንዴት ሰው በአይምሮ በጣም ታላቅ ስራ እንዴት እንደሚሰራ በጣም ይገርመኛል። የእግዚአብሔር ስራ ስላለበት ወደ ህክምና ዓለም ለመሄድ ፈልጋለሁ። አስባለሁ
14 ዓመት ነው። በዚህ ጊዜ ውስጥ እንዴት ይሄን ሁሉ አልፍስና መጻፍ አምልኮ ተከራከረ? እንደገና ደግሞ ወደ ስለ አምሮ የሚሄድ ፍላጎት ዝንባለ ያሳደረ እንዴት እንዲህ ይሆን ቻለ?
ያው በመጽሐፍ ቅዱስ የተባለው ማንም ልጅነትን አይናቅ ይባላል። እና አንድ ሰው ሐሳብ ከያዘው አንድ ሰው ይሄን ማድረግ እፈልጋለሁ ካለ ምንም እድሜ ቢሆንም ምንም የትም ቦታ ቢሆንም ያርጓል። ለምን ሰው ፈቃድ ካለው ይሄን ማድረግ እፈልጋለሁ ካለ ምን ማለት ይችላል? እግዚአብሔር እንደዛ ያደረገው የፈጠረውን ሰው እስከ ሰማይ ድረስ ሊሄድ ይሄን ማድረግ ሰላለው ካለ መስራት ይችላል።
ሰው እንደው ለወጣቶች ለታዳጊዎች ምን የምትመክረው ነገር አለ? ሰዎች ያሰቡበት እንዲደርሱ
መጀመሪያ ስለ ሙዚቃ ትንሽ እናገር። ለምን እኔ እንዳየሁት በጣም ብዙ ወደ ታላቅ ደረጃ የደረሱት ሰዎች አንድ የሙዚቃ መሳሪያ አላቸው። እና ሙዚቃ መማር በጣም ጥሩ ነገር ነው። ላይምሮ ሰላም ይሰጣል። በጣም ብዙ ነገር ያመጣል። ብዙ skills ይድሃል። በጣም ብዙ ነገር ማረክ እንችላለን። ሙዚቃ አይምሮችን ይከፍቷል። ደሞ የአይምሮ ሰላም ደስታ ይሰጣልና አንድ ሙዚቃ መሳሪያ መጫወት ያስፈልጋል። ለማንኛውም ልጅ ስለ ህክምና እየተነጋገርኩ ነበር። ብዙዎቹ ሐኪሞች ፒያኖ ወይም አንድ የሙዚቃ መሳሪያ ይጫወታሉ። ለምን? ሙዚቃ የሰው ባህሪ ውስጡን ይነካዋል።
መልካም እድል እንመኝልሃለን።
ድንቅ ዝግጅት ነው። እንግዲህ ምህረትን እንደሰማነው በጣም ብዙ ተስፋ የሰነቀ ምናልባት ወደፊት ከፍ ያለ ስም ይዞ የሚነሳ ወገኑንም ራሱንም የሚያስጠራ ወጣት እንደሚሆን ነው ማምነው። ቤተሰቡንም እንዲሁ ቤተሰቡ ደግሞ
ምህረትንም እንደዚሁ ፌስቡክ ላይ በቀኑ ይዘነው ወተን ነበር በቪኦኤ አማርኛ የፌስቡክ ገጽ ላይና በርካታ ሰው የጠየቀው ወላጆቹ እንዴት አርገው ቢያሳድጉት ነው ብለው ጠይቀው ነበርና ይሄንን ጥያቄ ይዤ አባቱን ቀሲስ መላኩ ተረፈን አነጋግሬያቸው ነበር።
በእውነት ማንኛውም ኢትዮጵያዊ ቤተሰብ ከሚያሳድገው የተለየ አሳድገናል ብለን ለመናገር አንደፍርም። ነገር ግን በዋናነት እንደው ለመናገር ባህሉን እንዲያውቅ እምነቱን ሃይማኖቱን እንዲያውቅና ከሁሉም በላይ በተለይ ለማንኛውም ቤተሰብ ማንነቱን ያወቀ ትውልድ እንዲያፈራ ካደረግን ያ ትልቅ ነገር ነው ብዬ አምናለሁና ከሁሉ በላይ ከየት እንደመጣ ምን አይነት ባህል እንዳለን ምን አይነት ሀገር እንዳለን ምን አይነት ታሪክ እንዳለን ያንን ነው በተቻለ መጠን ለማስተላለፍ የምንሞክረው። እኔ መጽሐፍ ወዳለሁ ማናቸውንም መጽሐፍት አነባለሁ ሳልመርጥ። እርግጥ በዋናነት ካህን እንደመሆኔ መጠን መንፈሳዊ መጽሐፍትንም ባነብ፣ ነገር ግን ሌሎች መጽሐፍቶችንም ደግሞ እንደዚሁ አነባለሁ። ስለዚህ እኔም አነባቸውን መጽሐፍቶች ከህፃንነቱ ጀምሮ የመጽሐፍት ፍቅር ስላለው ስላዳበረ ያንን ነው እኔም የገፋፋሁት እና ያበረታታሁት። ባለቤቴም በእውነት ዋጋ ከፍላለች እና ሁለታችንም የምንገፋፋቸው ሁለቱንም ልጆቻችንን መጽሐፍትን እንዲያነቡ ነው። እንደዚሁም ደግሞ በማናቸው መንገድ የኪነ ጥበብ እንዲያዩ፣ እንዲመለከቱ፣ እንዲመዝኑ ከመስመር የወጣውን ነገር ደግሞ ወደ ጎን እያደረጉ ትክክለኛ የሆነውን መንገድ እንዲከተሉ ነው የምናደርገው።
ሌላ የተረዳሁት ነገር ሎስት ኤንድ ፋውንድ ሚል መጽሐፍ ጽፏል የሚል ነው እና መጽሐፉንም በኋላ ላይ አየሁትኝ። ይሄ ልጅ እንግዲህ 14 ዓመቱ ነው አሁን። እንዴት ነው የጻፈው? ይሄን መጽሐፍ ራሱ ነው የጻፈው?
አዎ። ምናልባት እንግዲህ ምንድነው ገና የ7 ዓመት የ8 ዓመት ልጅ ሆኖ መንፈሳዊ ነገሮችን ወደ መመርመር ወደ መዳሰስ ነገር ሲመጣ ያው ችሎታውን አይተን ነበር። ስለዚህ ያው ይጽፋል፣ አንዳንድ ጽሁፎችን ይጽፋል። የ13 ዓመት ልጅ ሲሆን አንድ መጽሐፍ እንዳለበት ለራሱ ቃል ገብቶ ነበር። 13 ዓመት ሳያልፍ አንድ መጽሐፍ ጽፌ ማሳተም አለብኝ ብሎ ነበር። ይሄ መጽሐፍ እኔ ራሴ በእውነት በቴዎሎጂ ትምህርት ቤትም አድርስ ያለሁኝ በጣም ነው የገረመኝ። ልጄ በመሆኑ ብቻ ሳይሆን እንደ አንባቢም ማለት ነው። ሰሃ ራስን ስለመመርመር ራስን ስለመፈለግ ሰፊ የነገረ መለኮት አተታ ያለበት መጽሐፍ ነው። በ13 ዓመቱ ነው የጻፈው።
እንግዲህ በጣም አመሰግናለሁ። መልካም እድል እንመኛለን ለምህረት መላኩ። እግዚአብሔር ስጥልን። በጣም እናመሰግናለን ቀስ መላኩ።
እኔም በጣም አመሰግናለሁ የዝግጅት ክፍሉን። ምክንያቱም እንደነዚህ አይነት ገና በማደግ ላይ ያሉ ልጆችን እየፈለጋችሁ ለሌሎችም አርአያ እንዲሆኑ በማድረጋችሁ ታላቅ ነገር ለማህበረሰባችን ለኮሚኒቲያችን እያበረከታችሁ ስለሆነ የአሜሪካ ድምጽን በእውነት በጣም አመሰግናለሁ። እግዚአብሔር ይባርካችሁ።
ከተከታዩ ሙዚቃ ጋር እስከ ማጠቃለያው እንተዋችሁ።
የማጠቃለያ ዜና አስተማለሁ። አልሻባብ ሞቃዲሾ ውስጥ የሚገኝ አንድ ሆቴል በመውረር ጥቃት ካካሄደና 27 ሰዎች ከሞቱ በኋላ የሶማሊያው ፖሊስ አዛዥና የደህንነት ሹሙ ከስልጣናቸው ወይም ከስራቸው ተባረዋል። ኢራን የምትከተለው የጠላትነት ፖሊሲ የመን ውስጥ ላለው ቀውስ መፍትሄ እንዳይገኝ አድርጓል ሲሉ የሳውዲ አረቢያ ውጭ ጉዳይ ሚኒስትር አብድል አልጁባር አስታወቁ። ሚኒስትሩ እንዳሉት ኢራን ለቀድሞ የየመን ፕሬዝዳንት አሊ አብደላህ ሳልህ ደጋፊ ለሆኑት ለሁቲ አማጽያን ጦር መሳሪያ ታቀርባለች። የመን ላለፉት 4 ዓመታት በርስ በርስ ጦርነት ውስጥ እንደምትገኝ ይታወቃል። ገዢው የላይቤሪያ ፓርቲ ባለፈው የጥቅምት 10 የመጀመሪያ ዙር ፕሬዝዳንታዊ ምርጫ ፕሬዝዳንቷን ኤለን ጆንሰን ሰርሊፍን ከሷል። ፕሬዝዳንቷ ድምጽ ከመሰጠቱ አስቀድሞ ከምርጫ ኃላፊዎች ጋር ከአግባብ ውጪ በግል በመገናኘታቸው ነው ፓርቲው ክስ ያቀረበባቸው። በመጨረሻም የታይዋኗ ፕሬዝዳንት ሳይ ኢንግዌን ትናንት ቅዳሜ ወደ ዩናይትድ ስቴትስ ግዛት ጉዞ ጀምረዋል። ቻይና ጉብኝቱን አልወደደችውም። በዲሞክራቷና በራስ ገዛዋ ታይዋን ላይ ቻይና የበላይነት አለኝ ስለምትል ነው ስጋቷ። ዜናው አበቃ።
የተከበራችሁ አድማጮች የምሽቱ ዝግጅታችን ተጠናቀቀ።
ነገ በመደበኛው የሰኞ ምሽት ዝግጅታችን እንገናኛለን።
ለዛሬ በሁሉም ስፍራ ባሉ መላ ባልደረቦቻችንና በቴክኒክ መሐንዲሶቹ ስም እንሰናበታችኋለን።
ጽዮን ግርማና
ሰሎሞን አባተንን ከኛ ጋር ስላመሻችሁ እናመሰግናለን።
ሰላም
ደህና ደሩ።
This program has come to you from the Voice of America, Washington.